አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ካህናት፣ የእግዚአብሔር ልጆች፣ በደመ ክርስቶስ የተዋጃችሁ በቅዱስ አጠራሩም የተጠራችሁ እንደምን አመሻችሁ? እንደምን ዋላችሁ? ምሕረቱ የማልቅበት አምላካችን አባታችን ጤናችንን ሰጥቶን ማልቅበትን ሰላሙን ለግሶን ቀኑን ለግል ስራችን ደፋ ቀና ስንልከዋንበት ስፍራ በሰላም አሰባስቦ ለዚች ሰዓት ለዚህ በረከት ስላበቃን በዝማሬም እንድንገለጥ ፈቃዱ ስለሆነ ክብርና ምስጋና ለሱ ይግባው። አሁንም በቀሩት ደቂቃዎች ከመካከላችን ሆኖ ደግሞ ለልባችን ረፍት ለነፍሳችን ህይወት የሆነውን ቃሉን እንዲያስተምረን ቅዱስ ፈቃዱ ይሁንልን። አዎ ዝማሬውም ጾሙም ምህላውም ወደ አንድ አቅጣጫ ነው የሚወስደን። ጸሎታችን ጾማችንም ወደ አንድ አቅጣጫ ነው የሚያሳየን። ያም ወደ ተዘጋጀልን ወደ መጨረሻው ክብራችን ወደ ዘላለሙ ስፍራችን እንድንገባ የሚያነሳሳን መንፈሳችንን የሚያበረታ በውስጣችን ያለውን ጥማታችንን የሚገልጥ ነው። ስለዚህ ባለፈው ጊዜ የተማማርንበት የትምህርታችን ርዕስ በጠበበው ደጅ ግቡ የሚል ነበር። ዛሬ ሁለተኛውን ክፍል እናያለን። ባለፈው ሳምንት በጠበበው ደጅ ግቡ፣ የጠበበው ደጅ ቀጭኑ መንገድ ወደ ህይወት ይወስዳል፣ ሰፊው መንገድ ወይም ሰፊው ደጅ ወደ ጥፋት ያደርሳል የሚለውን ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራው ስብከት የተናገረውን ቃል መነሻ አድርገን ጠባቡ ደጅ፣ ሕያው መንገድ፣ የተስፋ መንገድ፣ የሰላም መንገድ፣ የህይወት መንገድ መሆኑን ያ መንገድም የራሱ የሆነ ስም ያለው የራሱ የሆነ ምልክት ያለው መሆኑንም ተማምረን ነበር። በጠባቡ ደጃፍ ላይ ምልክት የሆነው በቀጭኑ መንገድ ላይ ምልክት የሆነው መነሻና መድረሻውም የሆነው ማን ነው ብለን ነው የተማማርነው? እሱ ራሱ በዚህ ምድር ላይ እኛን ሆኖ የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሚወድቁትና ለሚነሱት ምልክት ነው ተብሎ የተነገረለት እሱ የመንገዱ ምልክት፣ የመንገዱ ስም፣ የመንገዱ መነሻና መድረሻ መሆኑን ነበር ያየነው። ዛሬ ሁለተኛውን ክፍል ቀጥለን ጠባቡ ደጅ ባለፈው ያየነው በሁለቱ ኪዳናት መካከል በብሉይ ኪዳንና በሐዲስ ኪዳን መካከል ያለውን ልዩነት ሰፊው መንገድ የኦሪቱ ሕግ፣ ሰፊው መንገድ ሕገ ልቡናው፣ ሰፊ መንገድ ከክርስትና በፊት የነበረው ሰፊው መንገድ ዛሬ ዓለም የሚጓዝበት መሆኑንና ከዛ የተለየችው ጠባቧ የሕይወት መንገድ ግን የወንጌል መንገድ፣ አዲሷ መንገድ፣ ክርስቶስ በደሙ የመረቀልን መንገድ፣ በደሙ መስርቶ የሰጠን መንገድ መሆኑን ነው ያየነው። ዛሬ የምናየው ጠባቡ ደጅ ደግሞ ምንድነው ነው። እንደገና በሁለተኛ ደረጃ የምናየው ጠባቡ ደጅ ወይንም ቀጭኑ መንገድ ክርስትናችን ነው። በጠባቡ ደጅ ግቡ የተባልነው ቀጭኑ መንገድ የተባልነው ክርስቲያናዊው ህይወታችን ነው። ክርስትናችን በዓለም ሲታይ፣ ክርስትናችን በዓለማውያን ሲመዘን፣ ክርስትናችን በስጋዊ አኗኗር ሲታይ፣ ክርስትናችን በምድራዊው ሁኔታ ሲመዘን ጠባብ ነው። ጠባብ መንገድ ነው። እጅግ በጣም ቀጭን መንገድ ነው። ጠባብ ደጅ ነው። በዛ ግቡ የተባልነው ጌታ ለኛ መስርቶ የሰጠን እያንዳንዳችንን እየተጓዝንበት ያለው መንገድ ክርስትና ነው። ክርስትና ከዓለም ጋር ሲነጻጸር ወገኖቼ የተለየና ልዩ መልክ ያለው ልዩ ስም ያለው ልዩ ምልክት ያለው መንገድ ነው። ሰፊው መንገድ የተባለው ይሄ ዓለም ሲሆን ሰው ሁሉም መስሎ የሚኖርበት ሰው በየቀኑ እየተቀያየረ እየተለዋወጠ በመሰለውና ልቡ በፈቀደው ስጋው ባመነጨው ሐሳቡ በመራው የሚኖርበት ዓለም ሲሆን ክርስትና ግን ከዛ የተለየ ነው። ክርስትና ዓላማ ያለው ህይወት፣ ክርስትና መነሻ ያለው፣ ክርስትና መድረሻ ያለው፣ ክርስትና መሪ ያለው፣ ክርስትና ሰዎች የማይለዋወጡበት፣ ክርስትና በአንድ አቋም፣ ክርስትና ለአንድ ዓላማ፣ ክርስትና ለአንድ ዋጋ አማኞች የሚጓዙበት መንገድ ነው። እየተገባባን ነው? በሰፊው መንገድ ያሉት የሚቃወሙት፣ በሰፊው መንገድ የሚራራጡት፣ የሚጋፉት ጠባቡ ደጅ ክርስትናችን ነው። ለዚህ ነው ብዙ ጊዜ የምንወድቅበት፣ ብዙም ጊዜ ደግሞ በሰጠን ተስፋ ዳግም የምንነሳበት። ለዚህ ነው አንዳንድ ጊዜ ብዙዎች መንገድ ላይ ቆመው የሚቀሩት። ለዚህ ነው ብዙዎች አንድ ጊዜ የዓለማዊውን ሰፊ መንገድ ይዘው ሲመጡ የሚጨንቃቸው። ትዝ ይላችኋል የዛ የዘሩ ምሳሌ? በእሾህ መካከል የወደቀው ምን ሆነ ይላል? በቀለ። ከዛ በኋላ እሾሁ አነቀው ይላል። የዚህ ዓለም ባለጠግነት፣ የዚህ ዓለም ሐሳብ፣ የዚህ ዓለም ሁኔታ የሚያስጨንቃቸው ብዙዎች፣ የሚያሰናክላቸው ብዙዎች ሊራመዱበት የማይችሉት ጠባብ ደጅ ነው ክርስትና። አንዳንዴ ስታይ የህይወት መንገድ ሆኖ እያለ ብዙ ተቃዋሚዎች ያሉት፣ ብዙዎች ተጠርተው ለመዳን መጥተው ነገር ግን የሚቃወሙትና የሚጋፉት። ለምሳሌ ታላቁ ሐዋርያ ቅዱስ ጳውሎስ ምንድን ነው ያለው? ሳላውቅ አለ ይህንን መንገድ እስከ ሞት ተቃወምኩት ይላል። ሳላውቅ፣ ሳልረዳው፣ በሰፊው ደጅ ቆሜ ሳለው፣ በሰፊው ደጅ ተሰልፌ ሳለው ይህንን ጠባቡን ደጅ፣ ይህንን ቀጭኑን መንገድ እስከ ሞት ድረስ ተቃወምኩኝ ማለት ብዙዎችን ገፋሁኝ፣ ብዙዎችን ደበደብኩኝ፣ ብዙዎችን አሳሰርኩኝ፣ ብዙዎችን አንገላታሁኝ። ምን ስላልሆንኩኝ? ስላላወቅኩኝ ነው ያለ። ስላላወቅኩኝ፣ ነገር ግን አለማወቅን ተረድቶ ጌታ በምሕረት ጠራኝ ይላል። ክብር ለመድኃኔዓለም ይሁን። ባለማወቃችን ብዙ ነገር ሰርተናል። ባለማወቃችን ጠባቡን ደጅ ጥለን በሰፊው ጎርፈናል። ባለማወቃችን ቀጭኑን መንገድ ገፍተን በሰፊው መንገድ ተመላልሰናል። ነገር ግን ባለማወቃችን የማይተወን የጠራን አምላክ ክብርና ምስጋና ለሱ ይግባው። እንግዲህ ጠባቡ ደጅ ክርስትናችን ሲሆን፣ ጠባቡ ደጅ ራስን የመመርመር መንገድ ነው። ራስን የመመርመር መንገድ ነው ወይም ራስን የመመርመር ደጅ ነው። የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ ምንድን ነው የሚለው? ሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 5 ላይ እንደዚህ ይላል። በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ። ወይስ ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለ እናንተ አታውቁምን? በሃይማኖት ብትኖሩ ክርስቲያኖች ከሆናችሁ፣ በክርስትናው መንገድ ጉዞ ላይ ካላችሁ ራሳችሁን መርምሩ፣ ራሳችሁን ፈትኑ። የማትበቁ ከሆናችሁ እሱ ስለናንተ ሰው የሆነው ስለናንተ ወደ ምድር የመጣው ስለናንተ የተራቆተው ስለናንተ የተራበው ስለናንተ የተጠማው ስለናንተ የተጎሳቆለው ስለናንተ በሰዎች እጅ የደከመው የቆሰለው እሱ በእናንተ ውስጥ እንዳለ አታውቁምን? እጅግ የሚያጽናና ቃል ነው ወገኖቼ። ክርስትናችን ጠባቡ ደጅ ሲሆን ራስን የመመርመር ደጅ ራስን የማየት መንገድ ሲሆን ማትበቁ ከሆናችሁ ይላል። አዎ እግዚአብሔር ድካማችንን ያቃል። እግዚአብሔር የምንኖርባት ምድራችን ምን ያክል ከባድ እንደሆነች ምን ያክል አስቸጋሪ ህይወት እንደሆነ ያውቃል። ስለሚያቅ ማትበቁ ከሆናችሁ አለ። አዎ በእናንተ እርምጃችሁ የማይቻል ከሆነና ከደከመ ጉልበቶቻችሁ ከዛሉ መንፈሳችሁ ከደከመ ነገር ግን ስለናንተ ሰው የሆነው በእናንተ ውስጥ እንዳለ ተመልከቱት አለ። አያችሁ እኛ ብንደክምም ሰዎችነንና ብንወድቅም ሰዎችነንና ጉዞአችን ባይሳካም ነገር ግን የማይተውን በውስጣችን መድኃኔ ዓለም አለ። ክብርና ምስጋና ለሱ ይግባው። እና ክርስትና ራስን የማየት መስታወት ነው። ራስን የማየት ራስን የመመርመር ራስን በእግዚአብሔር ፊት ቁጭ አድርጎ የምናይበት ልዩ መነጽር ነው። ብዙ ጊዜ ግን በሰፊው መንገድ ያለን ብዙ ጊዜ የሚያመቸንና ቶሎ እንደሚቀናን ምን እንደሆነ እናቃለን አይደል? ሌላውን ማየት ነው። ሌላውን ማየት በሰፊው መንገድ ቀላለው። ስለሌላው ህይወት ማውራት፣ ስለሌላው ህይወት፣ ስለሌላው ሰው ፋይል ማገላበጥ የሰፊው መንገድ ባህሪ ነው። እየተግባባን ነው? ብዙዎቻችን እስቲ እውነት እንነጋገርና እውነት እንመስክርና ብዙ ጊዜ የሚቀናን ራሳችንን ሰውረን ራሳችንን ወደ ኮርነር እናደርግና ስለሌላው ፋይል ስናገላበጥ ስለሌላው ሰው ህይወት ከልደቱ እስከ ሞቱ ድረስ ስንዘረዝር የማይደክመን የማይሰለቸን ነን አይደለንም? እሱ ሰፊው መንገድ ነው። መድረሻው ሞት የተባለው ነው። ልንገራችሁ እሱ ሰፊው መንገድ ነው። በክርስትና ጉዞ ላይ ካለህ ግን እግዚአብሔር ምን ይያለህ ነው? ራስህን ይያለ ነው። ራስህን መርምር። ጠባብ ደጅ ተባለው ለዚህ ነው። ቀጭን መንገድ ተባለው ሁሉ አይፈልግማ። ከኔ ጀምሮ እነተን ነጋገርና ስለሌላው ማውራት ስለሌላው ኃጢያት መፍረድ እንጂ ስለራሳችን ማየት ስለማንፈልግ ክርስትና ምን ሆኗል? ጠባብ ደጅ ሆኗል። ቀጭን መንገድ ሆኗል። እየተግባባን ነው ወገኖቼ? አዎ ቀጭን መንገድ ሆኗል። ለዚህ ነው ጠባብ የተባለው። በጠባቡ ደጅ ግቡ። ይህን ቃል ከመናገሩ ትንሽ ወደ ኋላ ልፍ ብሎ ጌታ አንድ ነገር ተናግሯል። አንተ ሰው በወንድምህ አይን ውስጥ ያለውን ጉድፍ ላውጣ እንዴት ትላል? በአንተ አይን ውስጥ እኮ ግንድ ተተክሏል ይላል። አንተ ጉዱፍ ለማውጣት ትጥራለ፣ በአይን ውስጥ ጉዱፍ አለ። በሌላው ህይወት ውስጥ ያለውን ትንኝ ለመያዝ ትወጣለ፣ በአንተ ህይወት ውስጥ ግመሉ ተቀምጧል ይላል። አንተ ማን? አንቺ ማን ነሽ? ስለ ሌላው ህይወት ፋይል ምታገላብጪ፣ የሌላውን ትንኝ ምታክልን ጉዱፍ ለማየት ስትጥሪ፣ በአንቺ ህይወት ውስጥ ግን ግንድ ተተክሏል ይላል። ስለዚህ በጠባቡ ደጅ ግቡ። ጠባቡ ደጅ ራስን የመመርመር ራስን የማየት ደጅ ነው። በዝማሪያችን፣ በጾማችን፣ በምህላችን ራሳችን ማየት ከቻልን ወገኖቼ ትልቅ ነገር ነው። እግዚአብሔር ይርዳን። ራስን ማየት ክርስትና ነው። ብዙ ጊዜ እግዚአብሔርን ካዩ በኋላ ሰዎች ራሳቸውን ያያሉ። ራስን ለማየት እግዚአብሔርን ማየት ያስፈልጋል። እግዚአብሔርን ካላየን ራሳችን ማየት አንችልም። ሰውን ስለምናይ ሁልጊዜም ልባችን የሚያመነጨው ስለ ሰው ነው። አስቀድመን ሰውን ስለምናይ በፊታችን የሚደቀነው የሰው ፋይል ነው። ግን ራስን ለማየት አይኖቻችን ወደኛ መጥተው የትኛው ደጅ ነው እየተሰልፈ ያለሁት? የትኛው ደጅ ነው ደጅ እየጠናሁ ያለሁት? በየትኛው መንገድ ላይ ነኝ ለማለት መጀመሪያ አይኖቻችን በእግዚአብሔር ላይ ማረፍ አለባቸው። እንዴት? አይኖቻችን በመጀመሪያ ትልቅ ምልክት ተሰጥቶናል። ባለፈው እንደተናገርነው በፊታችን የተቀመጠ ትልቅ ምልክት አለ። በጉልህ የተጻፈ ትልቅ ምልክት አለ። አይኖቻችን እሱ ላይ ካረፉ ከዛ በኋላ እኔነቴን እዛ ውስጥ አየዋለሁ፣ ማንነቴን እዛ ውስጥ እመለከተዋለሁ፣ ከዛ በኋላ እጄን ሁሉን ለሚችል ለአምላኬ እሰጣለሁ። ምክንያቱም ክርስትና የመሰጠት ጉዳይ ነው። የመቀበልና የመሰጠት ጉዳይ ነው። ከላይ ከሰማይ ወደ ምድር የተሰጠን ስጦታ አለ፣ ያንን መቀበል ነው። ራሳችንን ደግሞ ለሱ የመስጠት ጉዳይ ነው። እየተግባባን ነው? ክርስትና ማለት እሱ ነው። እሱ ነው ጉዞው። እናም ለዚህ ነበር ታላቁ ነቢይ እግዚአብሔር ኢሳይያስ በትንቢት መጽሐፉ ምዕራፍ 6 ላይ በአንድ ወቅት ላይ ተስፋ በመቁረጥ ህይወት ውስጥ እያለ የሚተማመንበት ንጉስ ሞቶ እያለ እሱም በኃጢአተኞች ቀየ በለምጻሞች ቀየ ተቀምጦ እያለ በተስፋ መቁረጥ ውስጥ እያለ የንጉሱን ደጅ እየጠና እያለ የንጉሱ መሞት እያሳዘነው እያለ ድንገት ቀና ሲል እግዚአብሔርን በታላቅ ዙፋን ላይ ተቀምጦ አየ። ንጉሰ ነገስቱ እግዚአብሔር፣ የጌቶች ጌታ እግዚአብሔር፣ ነገስታትን የቀባ እግዚአብሔር በታላቅ ዙፋን ላይ ተቀምጦ ሱራፌል ክሩቤል ዙሪያውን ከበው ቅዱስ 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 እግዚአብሔር ክብርህ በምድር ላይ ሁሉ ሞላ እያሉ ሲያመሰግኑት አየ። ከዛ በኋላ ምን እንዳለ ታቃላችሁ? ኢሳይያስ ወዮልኝ አለ። ወዮልኝ በረከሱ ከንፈሮቼ ሆኜ ኃጢአተኛ ሆኜ በለምጻሞቹ ቀኝ ተቀምጬ እግዚአብሔርን አየሁት፣ ወዮልኝ ጠፋዋል። ምን ማለቱ ነው? ሳይገባኝ ማለቱ ነው አይደል እንዴ? ሳይገባኝ እኔ በርኩሰ ስፍራ ተቀምጬ ቅዱሱን እግዚአብሔር አየሁኝ፣ ወዮልኝ አለ ኢሳይያስ። እግዚአብሔርን በታላቅ ዙፋን ላይ ካየ ምንን አየ? ራሱን አየ። ማንነቱን ተመለከተ፣ ተገነዘበ። ከዛ በኋላ ምን አደረገ? እጁን ሰጠ፣ ወዮልኝ አለ። እግዚአብሔር ታዲያ እጁን ለሰጠ፣ ማንነቱን ለተረዳ፣ ራሱን በሃይማኖት ለመረመረ፣ ራሱን ላየ፣ በጠባቧ ደጅ ለቆመ እግዚአብሔር ምን ያደርጋል ወገኖቼ? እግዚአብሔር ይፈውሳል። ወዲያውኑ ሱራፊን መልአኩን ላከው። ሱራፊ መጣ፣ እየበረረ መጣ። በእጁ ፍምን ይዞ ያንን የረከሰውን ከንፈሩን ቢነካው ከንፈሩ ተፈወሰ፣ ከለምጹ ተላቀቀ። ኢሳይያስ ነፃ ወጣ፣ ለእግዚአብሔርም ለመላክ ተዘጋጀ። ክብር ለመድኃኔዓለም ይሁን። ራስን ለማየት ሁላችሁም ራስን ለማየት። አዎ፣ ለኛ በልባችን የተሳለ በአይምሮአችን የተቀመጠ የቀራንዮ ምልክት አለ። ወደር የሌለው ተነጻጻሪ የሌለው እሱ ራሱ ነው ያለ። ከዚህ የሚበልጥ ፍቅር የለም አይደል ያለው? አዎ፣ የሚወዳደረው የሌለ የቀራንዮ ምልክት በውስጣችን አለ። አይኖቻችን መጀመሪያ እዛ ላይ ካረፉ ከዛ በኋላ ተመልሰው እኛነታችንን ያሉ። እኛነታችን ካዩ በኋላ ምንድን ነው የምናደርገው? ራሳችንን እንሰጣለን። መኮንፈሱ ይቀራል። ያን ጊዜ ትምክቱ ይቀራል። ያን ጊዜ ትዕቢቱ ይወገዳል። ያን ጊዜ ክፉ መንፈስ ከኛ ይወገዳል። ያን ጊዜ እኔ ነኝ ባይነቱ ይቀራል። ያን ጊዜ ያላኔ አላዋቂ የለ አዋቂ የለም ማለቱ ይቀራል። ያን ጊዜ እኔ ጻድቅ ነኝ ማለቱ ይቀርና ኃጢያተኛ እኮ ነኝ ማለት ይመጣል። ያን ጊዜ እኔ በዘሮቼ ጀምሬ የገሌ ልጅ ነኝ የታወቁ ዘሮች አሉኝ የሚለው ትምክህት ቢት ያን ጊዜ ይወገዳል። ያን ጊዜ እኔ ጉስቋላ ነኝ እንደ ኃጢያቴ ቢሆንማ እኔ ማን ነኝ እግዚአብሔር በመረቱ ማረኝ እንደ ጳውሎስ ለኔ ነው የመጣው ለኔ ነው የወረደው ለኃጢአተኞች መጣ የሚለው የእግዚአብሔር ቃል ተቀባይነት አለው። ከኃጢአተኞችም ዋንኛው እኮ እኔ ነኝ ማለት ይመጣል። ያን ጊዜ ያለኔ አዋቂ ላሳር የሚለው አንደበታችን ይለወጥና እኔ ምን አውቄ ታናሽ ነኝ ይመጣል። ያን ጊዜ እንደ ቅዱሳኑ ሁሉ እንደ ድንግል ማርያም እኔ ባሪያው ነኝ። አያችሁ ለእናትነት ስትመረጥ እኔ ባሪያው ነኝ እኔ የባሪያይቱን ውርደት እኮ ተመለከተ። እንደ ቅዱስ ጳውሎስ እኔ ባሪያው ነኝ፣ እንደ ቅዱሳን ሐዋርያት ሁሉ እኛ ባሪያዎች ነን፣ ጭንጋፎች ነን፣ እኛ ማን ነን? እንደ ዳዊትም እኔ ትል ነኝ፣ ለእግዚአብሔር የሚገባው ሰው መቼ ነኝ? እንደ አብርሃምም እኔ አመድ ነኝ፣ ከእግዚአብሔር ጋር እናገር ዘንድ እኔ ማን ነኝ? አያችሁ የቅዱሳኑ ጉዞ ለምን? መጀመሪያ እግዚአብሔርን ስላዩት አይኖቻችን በሱ ላይ እንዲያርፉ እግዚአብሔር አምላክ ይርዳን። ክርስትና ራስን የመመርመር መንገድ ነው። ራስን የማየት መነጽር ነው። ራስን የማስተዋል መስታወት ነው። ስለዚህ ወገኖቼ ይህ ጊዜ ለእያንዳንዳችን ልዩ ጊዜ ነው። ራሳችንን የምናይበት ወይም ከዛ በፊት አይኖቻችንን በቀራኒው መስቀል ላይ የምናተኩርበት የምናረግበት ከዛም ራሳችንን የምናይበት እግዚአብሔር አምላክ ይርዳን። በጠባብ ደጅ ግቡ። እዚህ ዓለማችን ላይ በተለይ እዚህ ሀገር ላይ አንዳንድ በሮች አሉ አለ በጅምላ የሚገባባቸው በተለይ ተላላቅ ስቶሮች አሉ። አንድ ጊዜ 10 ሰው በአንድ መግባት የሚችልበት ማለት ነው። ብዙ ጊዜ የሚቆጣጠሩ ሲወጡ ብቻ ነው እቃ ይዘው እንዳይወጡ ያ መቆጣጠሪያው አለ። እንዳይሰርቁ ካሜራው አለ። ሲገባ ግን ምንም ፍተሻም የለም ምንም ችግር የለም ሁሉም ነው የሚገባው በጅምላ ሰፊው መንገድ። አንዳንድ ቦታዎች እናት እንኳን ልጇን ታቅፋ ማትገባበት ልጇ ለብቻ የሚገባበት አሷ በነፍስ ወከፍ የምታልፍባቸው መንገዶች የሚገባባቸው ደጆች ደግሞ አሉ አይደል እንዴ? አዎ። ጥብቅ ምርመራ የሚያስፈልጋቸው ቦታዎች አሉ። ልብሳችንን አውልቀን ልክ ስፖርት ማሰራት ያክል ነው እና ተመርምረን ተፈትሸን እናልፋለን። ለምን? ያ ቦታ አስፈላጊ ምርመራ ስለሚደረግበት ወይንም ደግሞ ለመመርመር የግድ አስፈላጊ ስለሆነ ነው አይደል? በዚህ ዓለም ላይ ተመልከቱ። በዚህ ምሳሌ ወሰዱት። የዓለም መንገድ ሰፊው የተባለው የጅምላ መንገድ ነው። በጎችም ፍየሎችም አብረው የሚነግዱበት መንገድ ነው ወይም የሚገቡበት መንገድ ነው። ሁሉም እንደፈለገ ዛሬ ያንን ነገ ያንን እየመሰለ እየዋሸም እያታለለም እያጭበረበረም በስም እየነገደም እንደፈለገ የሚኖርበት ነው የሰፊው መንገድ። ወገኖቼ ልክ እንደዛ እንደ ስኩሪቱ አስቡት፣ እንደው ኤርፖርት ላይ እንደሚያጋጥመን ነገር አስቡት። ደጅ ጠባቧ ደጅ እንደዛ ናት። ማንም ማንም ማታለል የማይችልበት ጠባብ ተባለች ቀጭኗ መንገድ በነፍስ ወከፍ እናት ልጇን አታድንም የተባለው መንገድ፣ አባት ለልጁ አይሆንም፣ ወንድም ለወንድሙ እህትም ለእህቷ አትሆንም አታድንም፣ የነፍስ ወከፍ ጉዳይ ነው የተባለው ቀጭኑ መንገድ ጠባቡ ደጅ ክርስትናችን ነው። ስለዚህ ያለንበት የምንጓዝበት ክርስትናችን ተስፋ የታወጀልን ሰማያዊ ክብር የታወጀልን ለትልቅ ነገር የምንጠበቅበት ክርስትናችን ጠባብ ነው ሲባል፣ አዎ ላልተዘጋጁ ክርስቶስ በውስጣቸው እንደሆነ ላልተረዱ እነሆ በሁለቱም ዓለም መኖር የሚፈልጉ ዓለማዊ መንፈሳዊ መሆን የሚፈልጉ ካሉ አስጨናቂ ነው፣ ጠባብ ነው። አንድ ጊዜ አንድ ፈታኝ መጣ ወደ ጌታ። ሊፈትን ነው የመጣው ይላል ማቴዎስ ምዕራፍ 18 ላይ የምናገኘው ነው። ሊፈትን መጣ። ጌታ ሆይ የዘላለም ሕይወትን እንዳገኝ ምን ማድረግ አለብኝ? ስለ ዘላለም ሕይወት ምንድነው የምታስተምረኝ አለ። እንዴስ ስለ ዘላለም ሕይወት ትጠይቀኛል? ሕግጋትን አላነበብክምን? ሕጎቹ ምን ይላሉ አለና በብሉይ ኪዳን የተጻፉትን 10 ትእዛዛትን አነበበለት። እነዚህን ጠብቄአለሁኝ፣ ከልጅነቴ ጀምሬ ጠብቄአለሁኝ። አስተውሉ፣ ቅድም በተማማር ነው የዚህ ሰው መልስ ልክ እኛ ሁላችን እንደምንመልሰው ነው። ከልጅነቴ ጠብቄአለሁ፣ ክርስቲያን ነኝ፣ ንጹህ ነኝ፣ ጻድቅ ነኝ እንደምንለው ማለት ነው መለሰ። ሰውየው ፍጹም መሆን ትፈልጋለህ? እንግዳው ስድና ያለን ሁሉ ሽጥጥ አድርገህ ናና ለድሆች ሰጥተህ ናና ተከተለኛለሁ። በዚህን ጊዜ ሰውየው ምንም መልስ ሳይሰጥ አሰበ። ያሚያሳዝነው ሆኖ ሲያገኝ ወደ ቤቱ ሄደ ይላል። ተመልከቱ፣ እግዚአብሔር ከዛ በኋላ ጌታ ምንድነው ያለው? ሀፍታም ወደዚች ወደ ጠባቧ ደጅ ከሚገባ ወደ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል። አስተውሉ፣ ሀፍታሞችን መቃወሙ አይደለም፣ የገንዘብ ተቃውሞ አይደለም፣ እዚህ ጋር ሀፍትን ማግኘት አይደለም፣ እዚህ ጋር መስራቱ አይደለም። እዚህ ጋር ያለው ግን ምንድን ነው? የምናየው ሁለት ነገሮችን እናያለን። ትምክተኝነትን እናያለን እዚህ ጋር። ሁለተኛ ነገር ደግሞ ይህ ሰው ለመፈተን ነው የመጣው። ለፈተና ሲመጣ የተደገፈበት ነገር ቢኖር በሱነቱ ላይ ነው። በሱነቱ ስንል ሀፍቱ፣ እውቀቱ፣ ልምዱ በአጠቃላይ በዚህ ላይ ተደግፎ ነው የመጣው። ስለዚህ ጌታ ስለሚያውቀው እሱ የሚነግረውን ሳይሆን በልቡ ውስጥ ያለውን ስለሚያውቅ፣ ወገኖች እኛ የነገርነውን አይደለም እግዚአብሔር የሚያውቀው፣ ልባችን ውስጥ ያለውን ነው የሚያውቀው። ስለሚያውቀው ነው ሄደህ እንዲህ አድርግ አለ እግዚአብሔር። ያላችሁን ሀብታችሁን ሸጣችሁ ድሆች ሁኑ የሚል ጌታ አይደለም። ሊያበለጽገን እንጂ ሊያደሃየን የመጣ አምላክ አይደለም እሱ። ነገር ግን በሰውዬ ውስጥ ያለው ተንኮልና ጭንቀቱን ስለሚያቅ ሄደ ሸጠ ና አለው፣ ጨነቀው። ስለዚህ በዚህ ዓለም ሐሳብና ባለጠግነት የሚጨነቁ በጠባቧ ደጅ ማለፍ የማይችሉ ቀጭኑ መንገድ የሚያስጨንቃቸው የዓለም ጉዳይ ከእግዚአብሔር በላይ የሚበልጥባቸው ሰዎች መንገድ ላይ ስለሚቀሩ ስለሚጨነቁ በጠባቡ ደጅ መግባት ስለማይችሉ ግመሉ ይሻላል በመርፌ ቀዳዳ ቢገባ ብሎ መሰለ ማለት ነው። ስለዚህ ክርስትና ለብዙዎች እንደዚህ ያስጨንቃል። ክርስትና በእውነትነት ያለ ማታልና ማጭበርበር የሌለበት ክርስትና እኛ ራሳችንን የምንመዝን ሳይሆን በእግዚአብሔር ቃል የምንመዘንበት በእግዚአብሔር ቃል የምንሰፈርበት መንገድ ነው። በጠባቡ ደጅ ግቡ። ሁለተኛው ጠባቡ ደጅ የፈተና ደጅ ነው፣ የፈተና መንገድ ነው። ክርስትናችን የፈተና መንገድ ነው። ሁላችሁም እየሰማችሁ ነው? የፈተና መንገድ ነው። ብዙዎች የሚፈተኑበት መንገድ ነው። ክርስትናችን ወይም ጠባቡ ደጅ የፈተና መንገድ ስንል ለሁለት ይከፈላል። አንደኛው ለመልካም የሚሆን ፈተና ነው። ለመልካም የሚሆን ማለት ቅዱስ ያዕቆብ እንደሚናገረው በምዕራፍ 1 ቁጥር 12 ላይ በፈተና የሚጸና የተባረከ ነው። እንዲህ አይነቱ ፈተና ለመልካም ነው ስንል ምን ማለታችን ነው? እውነት በመናገራችን፣ የምስራችን ቃል በማወጃችን፣ ሰዎችን በመርዳታችን፣ መልካም ነገር በመስራታችን፣ ለህብረተሰቡ በመቆማችን፣ እግዚአብሔርን በማገልገላችን። ሰይጣን ፈተና ሊያመጣ ይችላል። ሰዎችን ሊያነሳሳ ይችላል። መልካሙን ነገር ለማጥፋት ብዙ ነገር ሊያደርግ ይችላል። በዚህን ጊዜ የምንፈተነው ፈተና ለመልካም ነው። ክርስትናችን ህይወታችን እንደ ወርቅ ተፈትኖ የሚያልፍበት ስለሆነ ይሄ ለመልካም ነገር ነው ለመልካም ነገር ነው ስለዚህ በዚህ የሚጸና ሰው የተባረከ ነው ብዙ ነው በዚህ የሚጸና ዋጋ አለው በዚህ ለሚጸና ሰው አይዞ እኔ ካንተ ጋር ነኝ ይላል አምላክ ለጳውሎስ እንደተናገረው ጽና እኔ ካንተ ጋር ነኝ ለመናገር አትፈር ቀጥል ይላል ሞራልን ይሰጣል በረከትን ያበዛል ሁለተኛው ግን የፈተና መንገድ ነው ስንል ብዙዎች የሚሰነካከሉበት ብዙዎች ለመንካም ሳይሆን ሌላውን ለማሰናከል ሌላውን ለማጥፋት የሚቆሙበት የሚፈተኑበት መንገድ ነው ለምሳሌ በዚህ መንገድ ያሉትን ብዙ ምሳሌዎችን እናያለን ገና ከጧቱ ገና ከመጀመሪያው ክርስትናችን እየተመሰረተች ባለችበት ወይም ሃይማኖታችን እየተመሰረተች ባለችበት ገና በትንሿ ቤተሰብ እያለች በክርስቶስ ዘመን ከነዛ ከተጠሩት ለክብር ከተዘጋጁት መካከል ተፈትኖ የወደቀው ማን ነው? ይሁዳ ነው አይደል እንዴ? ተፈትኖ ወደቀ። ይሁዳ የተፈተነበት ነገር ምንድነው? የተታለለበት ነገር ምንድነው? ገንዘብ ነው አይደል እንዴ? ገንዘብ ነው። አምላኩም በገንዘብ ለወጠ ተፈተነ። ተፈትኖ ወደቀ። ለነሳ ያልቻለበት ፈተና ነበር። ወዲያው እልፍ ብለን ደግሞ በሐዋርያት ዘመን እንደዚሁ ሌሎች ሰዎች ደግሞ እናገኛለን። ገና ክርስትና አሁንም በእንጭጭ ባለበት ሰዓት ክርስትና በትንሿ ቤተሰብ እየተነሳ ባለበት ሰዓት አሁንም ሰዎች በገንዘብ ጠንቅ ተታለው ተፈተኑ ወደቁ። የሐዋርያት ሥራ ምዕራፍ 5 ቁጥር 1 ላይ የምናገኘው ታሪካቸው የሚነገርላቸው ሐናና ሰጵራ ባልና ሚስት ናቸው። መንፈስ ቅዱስን አታለሉ። ከምን የተነሳ? ከገንዘብ የተነሳ። ገንዘብ ለብዙዎቹ ጠንቅ ነው ይላል ቅዱስ ቃል። በእርግጥም ገንዘብ ለኛ መጠቀሚያችን ሰማያዊ ቤት እንኳን እስከምንሰራበት ድረስ ልንኖርበት ልንጠቀምበት እግዚአብሔር ሰጠን አይደል እንዴ? ገንዘባችንን እኛ ልንቆጣጠረው ነው እንጂ እኛን ልቆጣጠረን ግን እግዚአብሔር አልሰጠንም። በመሆኑም ሰዎች በእግዚአብሔር ስፍራ ሲያስቀምጡት ከእግዚአብሔር ሲያስበልጡት ሰዎች ሲገዙለት ገንዘብ የኃጢአት ስር ነው ይላል። ስለሆነም እነዚህ ባልና ሚስት መንፈስ ቅዱስን አታደሉ ሳይጨንቃቸው ዋሹ። ስለዚህ ጴጥሮስ ተቆጣ ፈረደባቸው። ዛሬስ ቢሆን ወገኖቼ በክርስትናችን ጉዞ ላይ ያለን ስንቶቹ ናቸው እየተፈተኑ ያሉት? በገንዘብ እየወደቁ ያሉት ስንቶች ናቸው? የእግዚአብሔርን ቤት ያረከሱ ያሉት ስንቶች ናቸው? በገንዘብ ጠንቅ ምክንያት በሚያልፈው ገንዘብ በሚጠፋው ሀብት በሚቀረው ክብር የእግዚአብሔር ቤት ያመሱ ያሉት ብዙ ይሁዳዎች ብዙ ሐናዎች ብዙ ሰጵራዎች ዛሬም አሉ። ስለዚህ ክርስትና የፈተና መንገድ ነው ስንል የማይነሱበት የሚወድቁበት የሚሰነካከሉበት የፈተና መንገድ። ሌሎችም ደግሞ ይህን ዓለም በመውደድ ዓለሙን በማስበለጥ የተጠሩበትን ጥሪያቸውን ባለማክበር እንደ ዴማስ ወደ ኋላቸው የሚመለሱ ክርስትናውን ገፍተው የሚተው ወይም ጠባቧን እንደጅተው ሰፊያን መርጠው የሚሄዱ የሚጨነቁ የሚወድቁ እጅግ በጣም ብዙዎች ናቸው። እንና እናንተ ዛሬ ታዳ ለመልካም ተፈትነን ካለፍን በረከት ነው። ነገር ግን እንዳንሰናከል ያስፈልጋል። ነገር ግን በመንገድ ላይ እንዳንቀር ያስፈልጋል። የምንጾመው የምንጸልየው ምህላችን ጩኸታችን ወደ ደጁ ለመግባት ነው። ስለዚህ ደጅ መጥናት ያለብንን የአምላካችንን መንገድ ትተን የሰውን መንገድ ደጅ እንዳንጠና ያስፈልጋል። የዚህን ዓለም ደጅ እንዳንጠላ ያስፈልጋል። ቀሪ የሆነውን የዚህን ዓለም ክብር ደጅ እንዳንጠና ያስፈልጋል ወገኖቼ። ግቡ የተባለው በጠባቡ ነው፣ ግቡ የተባለው በቀጭኑ ነው። ብዙዎች የሉም ተባለ፣ ጥቂቶች ናቸው ተባለ። ለዚህ ነው ዛሬ ክርስትና በዓለም ደረጃ ቢታሰብ 1/3 ቢሆን ነው፣ 1/3 ቢሆን ነው ለው ክርስቲያን አይደለም፣ ጥቂት ነው የተባለ። ከዚህም እንዲህ እግዚአብሔር ስመጣ እንግዲህ ሲፈተን ምን ያህል እንደሆነ አናቅም። አንዱ ምን ብሎ ጠየቀ ይባላል፣ አሁን ጌታ ቢወርድ አለ፣ ጌታ ቢወርድ ከየትኛው ቤተ ክርስቲያን ነው የሚሄደው? ከካቶሊኩ ነው? ከኦርቶዶክሱ ነው? ከፕሮቴስታንቱ ነው? ከማንኛው ነው ብሎ ጠየቀ። አይ እሱ ስመጣ ያውቀዋል፣ ግድ የለም ብሎ መለሰ መላሹ። ስለዚህ ካለንም ስንፈተን ያን ጊዜ እንዴት እንደሆነ አናቅም ወገኖቼ። ስለዚህ የታዘዝ ነው በጠባቡ ደጅ ግቡ፣ ፈተናው ለበረከት ይሁን። እንፈተን እንጂ አንፈትን፣ እንገፋ እንጂ አንግፋ፣ እንበድል እንጂ አንበድል፣ እንውደድ እንጂ አንጥላ፣ የእግዚአብሔርን ቃል እንቀበል እንጂ አንገፍትር። ያን ጊዜ ለጊዜው ለሕይወታችን ጠባብ መንገድ ሊሆን ይችላል፣ ለጊዜው ጭንቅ ሊሆን ይችላል፣ ሰይጣን የሚያነሳሳቸው ነገሮች ሁሉ የሚያስጨንቁ ሊሆኑ ይችላል። ፍጻሜው ግን እሱ አይደለም፣ ሕይወት ነው። ፍጻሜው ያማረ ነው። ፍጻሜው ክብር ነው። ፍጻሜው ደስታ ነው። ፍጻሜው ሰማያዊ ዝማሬ ነው። ሁላችንም ለዛ ያብቃን። ሶስተኛውና የመጨረሻው የመውደቅና የመነሳት መንገድ ነው። ክርስትና የመውደቅና የመነሳት መንገድ ነው። ቅድም ፈተናውን ነው ያየነው። ሶስተኛው የመውደቅና የመነሳት መንገድ ወይንም የመውደቅና የመነሳት ደጅ ስንል ብዙዎች ወድቀው ይቀራሉ፣ ብዙዎች ግን ይነሳሉ። እኛም ፍጹማን አይደለንም፣ ፍጹማን አይደለንም። እንወድቃለን። ዛሬ ብንወድቅ ነገ እንነሳለን፣ ነገ ብንወድቅ ተነገ ወዲያ እንነሳለን። እንደ ጴጥሮስ ያለ አቅማችን እስከ መማል ድረስ ብዙ ተናግረን በገዛ ቃላችን እንወድቃለን፣ ነገር ግን ንስሐ ገብተን እንመለሳለን። ባለማወቃችን እንወድቃለን፣ ባወቅን ጊዜ እንነሳለን። በዓለም ኃይልና በሰይጣን ምክንያት እንወድቃለን፣ ነገር ግን ለቃሉ ክብር በሰጠን ጊዜ እንነሳለን፣ በንስሐ እንጸዳለን። ጌታ ምን ይላል? ውድቀታችንን የማይፈልግ ጥፋታችንን የማይሻ እግዚአብሔር እንዲህ ይላል በትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 30 እስከ 32 እንደዚህ ይላል፣ የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ እፈርድባችኋለሁ። እንደ መንገዱ በየሰው ሁሉ እፈርዳለሁ ይላል እግዚአብሔር። እንደ መንገዱ ማለት በጠባቡ ደጅ ከሄደ በጠባቡ፣ በሰፊውም ከሄደ በሰፊው እፈርዳለሁ አለ። ከዛ ቀጥሎ ምን ይላል? ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ፣ የበደላችሁትን በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስም ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሟቹን ሞት አልፈቅድም ይላል ጌታ እግዚአብሔር። ክብር ለአምላካችን ለእግዚአብሔር ይሁን። የሟቹን ሞት አልፈቅድም፣ የሰውን ውድቀት አልፈልግም፣ የእናንተን ጥፋት አላይም ነው የሚለው እግዚአብሔር። ጨካኝ አምላክ ስላልሆነ፣ በምሕረት የተሞላ አምላክ ስለሆነ፣ ስለዚህ ምን ይላል? ተመለሱ ነው። ወድቃችሁ እንዳትቀሩ ተመለሱ። እግዚአብሔር ይህን የሚለው ለምንድን ነው? በሰጠን መንገድ ላይ በዓለም ምክንያት፣ በገዛ ስጋችን ምክንያት፣ በስጋ ምኞት ምክንያት፣ በሰይጣን ምክንያት እንወድቃለን። ወድቀን እንዳንቀር ተነሱ ይላል እግዚአብሔር። ጠፍተን እንዳንቀር ተመለሱ ይላል እግዚአብሔር። ተንገዳግደን እንዳንቀር መንገዳችሁን ቀጥሉ ይላል እግዚአብሔር። ለእናንተ ምንን አድርጉ? አዲስ ልብንና አዲስ መንፈስን አድርጉ። አዲሱ ልብና አዲስ መንፈስ ወገኖቼ የሚገኘው ከሌላ አይደለም፣ ከጠባቧ ደጅ ነው። ቅድም እንደተናገር ነው አይኖቻችን በሱ ላይ ሲያርፉ፣ ከዛ በኋላ እኛነታችንን ስናይ፣ እኛነታችንን አይተን እጆቻችንን ለሱ ስንሰጥ እግዚአብሔር ልብን ያድሳል። አዲስ ልብ እግዚአብሔር መንፈስን ያድሳል። አድስ መንፈስ ያን ጊዜ እግዚአብሔር በውስጣችን መልካሙን ነገር ይዘራል በመልካም ነገር ላይ ያጸናል እጅ መስጠት ብቻ ነው እግዚአብሔር የሚፈልገው እግዚአብሔር የሚፈልገው እጅ መስጠት ብቻ ነው ወገኖቼ እጆቻችንን ካልሰጠን ግን እግዚአብሔር ዝም ይላል እጆቻችንን ካልሰጠን ግን እግዚአብሔር እስከመጨረሻው እንድንፈተን በፈተናም ውስጥ እስክናልፍ ድረስ ዝም ይላል እግዚአብሔር የጠየቀን መሰጠትን ነው መቀበልና መሰጠትን ነው የሰጠን ትልቅ ጸጋ አለ የሰጠን ስጦታ አለ ከስጦታውም በላይ ብንወድቅ እንነሳበት ዘንድ ምርኩዝ አድርጎ የሰጠን ብንራብ በልተነው እንጠግብ ዘንድ ህብስት አድርጎ የሰጠን ብንጠማ ጠጥተን እንረካበት ዘንድ የህይወት ውሃ አድርጎ የሰጠን ከምንም በላይ አንድያ ልጁን ነው ስለዚህ እግዚአብሔር አትውደቁ ተነሱ አትጥፉ ተመለሱ አትሰበሩ ተጠገኑ እፈልጋችኋለሁ ጥፋታችሁን አልፈልግም ነው የሚለው ያለ ስለዚህ ዛሬ በዚህ ጎዳና ላይ የተጨነቀች ያለች ነፍስ እንዳለች እግዚአብሔር ይጣራል በሰፊው መንገድ እየተቀበዘበዘች ላለች ነፍስ እግዚአብሔር ይጣራል ሰፊው መንገድ መጨረሻው ሞት ነው ጨለማ ነው ስቃይ ነው ተመለሺ የዛሬው ወለላ ማር ሆኖ የምታየው ዓለም አያዋጣሽም ወደ ጠባቡ ደጅ ተመለሺ ወደ ቀጭኑ መንገድ ተመለሺ እኔ በዛ ላይ ነኝ ያለሁት ይላል እግዚአብሔር በመንገድ ላይ ጭንቅ ሆኖ የታያችሁ በመንገድ ላይ መሰናክል ሆኖ የታያችሁ ተመለሱ መሰናክሉ ለጊዜው ነው ፈተናውም ለጊዜው ነው ሁሉም ያልፋል ይላል እግዚአብሔር ቅቤና ጨው ጓደኛሞች ናቸው ይባላል እና ጉዞ ሲጀምሩ ማታውኑ ሲማከሩ እንግዲህ በጧት መሄድ አለብን አለ ቅቤ ፀሐይ ከወጣ ቀልጣለሁና በጧት መሄድ አለብን አለ እንዴ ጨው ደግሞ እኔ በጧት እኮ ማተራለሁ ከረፈደ በኋላ ፀሐይ ከወጣ መሄድ አለብን አለ ሳይስማሙ በዛው ቀሩና ሁለቱም ቀለጡ እኔና እናንተም ጉዞ ጀምረን በመንገድ ላይ እንዳንቀልጥ በሰፊው መንገድም እንዳንቀልጥ በሰፊው መንገድም እንዳንቀር በጠባቧ መንገድ በጠባቧ ደጅ ገብተን የክብሩ ወራሾች እንድንሆን አምላካችን እግዚአብሔር ይርዳን እሱን አይተን ራሳችንን ማየት እንድንችል ራሳችንን አይተን ደግሞ ያለብንን ጣጣችንን የከበደንን ሸክማችንን አራክፈን አምላካችንን ተከተለን በመረቀልንና አዲስ አድርጎ በሰጠን ያው መንገድ መንግስቱን ለመውረስ ለክብሩም እንድንበቃ የሱ ቅዱስ ፈቃዱ ይሆንልን አሜን